የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። አዲሱ የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጣሪያ ረቂቅ አዋጅ ከዚህ ቀደም በተለያዩ የሕግ ባለሙያዎችና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹን አስተያየቶች አካቶ እንደጸደቀ በሕዝብ ተወካዮች ምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የሕግ ባለሙያዎች ገለጹ።
በቀጣይ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው።
አሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። ያሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳየርመንት ይህም በዓለም አቀፉ የሲቪል እና የፖለቲካ መብቶች ቃል ኪዳን አንቀጽ 20 ንዑስ ቁጥር 2 ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው።
ቀደም ሲል የሰማችሁት የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ሲሆኑ ተከትሎ የሰማችሁት ደግሞ በባህር ዳር ዩኒቨርሲቲ የመገናኛ ብዙሃን ሕግ መምህር የሆኑትን አቶ ዮሐንስ እንየውን ነው። ዘገባ ይዘን እንመለሳለን። በአሜሪካ ድምጽ አድማጮች አማካኝነት ህይወታችን ተቀየረ ያሉ ሁለት ወጣቶች በምሽቱ ፕሮግራም ታሪካቸውን ያካፍሉናል።
ይህ በጣም ትልቁን ስራ ይሰራልኝ እዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጀዋለሁ። ማለት በቃ እንዲህ ነው ስራ ከተባለ ያው ማየት ትንሾችን አይታችሁ እንደዚህ ለውጥ ሲኖር ደግሞ በጣም በእርግጠኝነት ትደሰታላችሁ እናንተ። ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ።
በዋናነት እንግዲህ ሴቶች በትምህርት ህይወት ውስጥ ሲኖሩ የተለያዩ ችግሮች ሊገጥሟቸው ይችላል። በዋናነት ከራስ የሚመነጭ ችግር ነው።
የፕሮግራሙ አዘጋጅና አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልን፣ እንደምናመሻችሁ። እሁድ የካቲት 8 2012 ዓመተ ምህረት ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የብልጽግና ፓርቲን የሚደግፉ ሰልፎች በሶማሌ ክልል ጅጅጋ ከተማና በኦሮሚያ ክልል ምዕራብ ሐረርጌ ላይ ተካሂደዋል። በብልጽግና ፓርቲ አመራሮች ስልጠና ላይ የቆዩትን የሶማሌ ክልል ከፍተኛ አመራሮች ለመቀበልና ለብልጽግና ፓርቲ ያላቸውን ድጋፍ ለመግለጽ በጅግጅጋ ስቴዲየም የተሰበሰቡት ከ20 ሺህ በላይ የሚሆኑ የከተማዋ ነዋሪዎች ናቸው ተብሏል። በተመሳሳይ በምዕራብ ሐረርጌ ዞን በሚገኙ 15 ወረዳዎችና ሁለት የከተማ አስተዳደሮች ነዋሪዎች የጽዳት ዘመቻና የድጋፍ ሰልፍ በማካሄድ የዶክተር አብይ አህመድ አመራር እያመጣ ያለውን ለውጥ እንደሚደግፉ አስታውቀዋል። ነዋሪዎቹ ለብልጽግና ፓርቲ ያላቸውንም ድጋፍ ገልጸዋል። በነገ ፕሮግራማችን ተጨማሪ ዝርዝር የያዘ ዘገባ ይኖረናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ የሴኔጋል ጉብኝታቸውን አጠናቀዋል። በዚያ ዩናይትድ ስቴትስ በአፍሪካ የጸጥታ ጉዳዮች ያላትን ሚና በተመለከተ ውይይቶችን አካሂደዋል። ከሀገሪቱ ፕሬዚደንት ማኪሳል ጋርም ተገናኝተው ተነጋግረዋል። የውጭ ጉዳይ ሚኒስትሩ ጉብኝታቸውን ያደረጉት ዩናይትድ ስቴትስ በዓለም ዙሪያ ያሏትን ኃይሎች ግምገማ እያካሄደች ባለችበት በአሁኑ ወቅት መሆኑ ነው። በመቀጠል የውጭ ጉዳይ ሚኒስትር ፖምፔዮ አንጎላ ሉዋንዳ ይደርሱና ነገ ሰኞ ወደ አዲስ አበባ ያመራሉ። በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና ከፕሬዚደንት ሳህለ ወርቅ ዘውዴ ጋር ቀጠናዊ ጸጥታን ለማጠናከር በጋራ ስለሚደረጉ ጥረቶችና የኢትዮጵያን የፖለቲካና የኢኮኖሚ ለውጥ አጀንዳ ድጋፍ መስጠት ላይ ያተኮሩ ውይይቶችን ያካሂዳሉ ተብሏል። ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋርም ይገናኛሉ፣ ንግግርም እንደሚያደርጉ ተገልጿል። ኢራቅ ዋና ከተማ ባግዳድ ውስጥ ዩናይትድ ስቴትስ መራሹ ጥምረት ኃይሎች የሚቀመጡበት የጦር ሰፈር ዛሬ ማለዳ በርከት ባሉ ሮኬቶች ጥቃት እንደደረሰበት ተዘግቧል። አንድ የጥምረቱ ቃል አቀባይ እንደገለጹት ዩናይትድ ስቴትስ ኤምባሲ አጠገብ በደረሰው ጥቃት በሰው ላይ ምንም ጉዳት አልደረሰም። በቅርብ ጊዜያት የጥምረቱ ወታደሮች ኢላማ ያደረጉት ጥቃቶች በተከታታይ እየተስተዋሉ ናቸው። ለዚህ ለዛሬው ጥቃት ኃላፊነት የወሰደ ወገን የለም። ባለፈው ወር የኢራኑ ጀነራል ቃሲም ሱሊማኒ ባግዳድ ውስጥ በዩናይትድ ስቴትስ የድሮን ጥቃት መገደላቸው ሲታወስ፣ ያን ተከትሎ ከቀናት በኋላ ኢራቅ የሚገኝ የጦር ሰፈር ላይ ከኢራን በተተኮሰ የሚሳኤል ጥቃት የዩናይትድ ስቴትስ የጦር ኃይል አባላት ላይ ጉዳት መድረሱ ይታወሳል። ቻይና ውስጥ የኮሮና ቫይረስ አዲስ ተጠቂዎች ቁጥር ለሶስተኛ አከታታይ ቀን ቀንሶ መገኘቱን የሀገሪቱ ባለስልጣናት ገለጹ። 1843 አዲስ የቫይረሱ ተያዦች መገኘታቸውን የጤና ኮሚሽኑ አረጋግጧል። በቅርብ ቀናት ከነበረው የአዲስ ተያዦች ቁጥር ያነሰ ሆኖ ነው የተገኘው። በቀደሙት ሁለት ቀናት ከ7500 በላይ አዲስ ተያዦች መመዝገባቸው ነበር የተገለጸው። የቻይና ብሔራዊ የጤና ኮሚሽን ቃል አቀባይ በበሽታው እጅግ የታምረሽኙን በመቆጣጠር ረገድ ስኬት እንዳስመዘገበች የሚያሳይ ነው ሲሉ ተናግረዋል። ይሁን እንጂ የዓለም የጤና ድርጅት ወረርሽኙ ወዴት አቅጣጫ እንደሚያመራ መተንበይ አይቻልም ሲል አስጠንቅቋል። የድርጅቱ ዋና ዲሬክተር ቴድሮስ አድሃኖም ከሚዩኒኩ የጸጥታ ጉባኤ በሰጡት ቃል መንግስታት ከዓለም የጤና ድርጅት ጋር ሆነው ሕዝቡን ስለ ቫይረሱ አደገኝነት ሽብር በመፍጠር ሳይሆን በቂ መረጃ እንዲሰጡ ተማጽኖ አቅርበዋል። በመጨረሻም የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር የረጅም ጊዜው የፕሬዚደንት ትራምፕ ምስጢረኛ አማካሪ ሮጀር ስቶን የፖለቲካ ምግባር ብልሹነት ወንጀል ክስ የቅጣት ውሳኔ ለማስቀነስ ጣልቃ መግባታቸውን ተከትሎ ከ1100 በላይ የቀድሞ አቃቢያን ሕግና የሚኒስቴር መስሪያ ቤቱ ባለስልጣናት ስልጣናቸውን እንዲለቁ መጠየቃቸው ተሰማ። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎሄርዝ በ22 ሜትር ባንድ በ13860 ኪሎሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ
እኔ እባላለሁ እና ይህ ምርጫዬ ለቪኦኤ አድማጮች ነው። መመርጥላችሁ ዘፈን አብረን ተጉዘናል ሁሉም ትሪዮናል የሚለው ነው። የምመርጥላችሁ ምክንያት ከዚህ በለጠ በጣም ወዳቸው ብዙ ዘፈኖች አሉ። ባደግ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ለተጓዝን አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል አብረን ተጉዘናል ይላልና ከቦብ ማርሊ ሰናይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በህይወት የለም አሁን። ታዋቂ በጣም ሙዚቃ የሰራ እሱ ነው። አመሰግናለሁ።
Oh, no.
ሚካኤል በላይነህን እናመሰግናለን። ለአድማጮቻችንም ሙዚቃህን ስለጋበዝክልን ሁለቴ እናመሰግናለን። አድማጮች፣ አሁን ወደ መጀመሪያው ዝግጅታችን እንዝለቅ። በተለያዩ የመብት ተከራካሪዎች፣ የመገናኛ ብዙሃን ባለሙያዎችና በህዝብ ተወካዮች ምክር ቤት አባላት ውይይት ሲደረግበት የነበረው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቃዎች ባሳለፍነው ሐሙስ በህዝብ ተወካዮች ምክር ቤት ጸድቋል። ከዚህ ቀደም በተለያዩ የህግ ባለሙያዎችና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹን አስተያየቶች አካቶ እንደጸደቀ በምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የህግ ባለሙያዎች ገልጸዋል። ይህም ሆኖ ግን ያልተሻሻሉና አሻሚ የሆኑ ቃላቶች አብረው በመካተታቸው ህጉ ለፖለቲካ ዓላማ ማስፈጸሚያ እንዳይውል ለአስፈጻሚው አካል ተገቢው ስልጠና ሊሰጥ ይገባል ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በበኩሉ መንግስት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመቆጣጠርና ለመከላከል ቅጣት አልባ የሆኑ ስልቶችን ሊከተል እንደሚገባ ምክረ ሐሳብ ለግሰዋል። በዚህ ዙሪያ የተሰናዳ ዘገባ ቀጣዩ መሰናዶ ነው። ተከታተሉት። የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ ቀድሞ አዋጁ ለመዘጋጀቱ መሰረታዊ ምክንያት ናቸው ያሉትን ለአሜሪካ ድምጽ ሲያስረዱ
መሰረታዊ ምክንያቶች ነበሩት ለአዋጁ ዝግጅት። አዋጁ ዝግጅት አንዱ በተለይም ከቅርብ ጊዜ ወዲህ በለውጡን ተከትሎ በሀገራችን የመጣ ያለው ከዚህ ከጥላቻ ንግግርና ከሐሰተኛ መረጃ ስርጭት ጋር ተያይዞ ከፍተኛ የሆነ ጥፋቶች እየተስተዋሉ ያሉበት ሁኔታ ነው ያለው። ይህ ጥፋት ሄዶ ለሰው ልጅ ህይወት መጥፋትም፣ ለንብረት መውደምም፣ እንዲሁም አካባቢ ለአንዳንድ መፈናቀልም በማህበረሰብም በአጠቃላይ በህብረተሰቡ ዘንድ የእርስ በርስ መጠራጠርና ስጋቶችንም ሲያክሎ የነበረበት ሁኔታ አለን። የኢንፎርሜሽን ቴክኖሎጂ እድገት ጋር ተያይዞ የመጡ የማህበራዊ ሚዲያዎችም ለዚህኛው አይነት ችግሮች ዋነኛ ምክንያት ተደርጎ ሲወሰዱ የነበሩበት ሁኔታ አለን። ከሌሎች ሀገራት ተሞክሮ መነሻ ተደርጎ ይሄኛው አዋጅ እንዲዘጋጅ ተደርጓል። ረቂቁ ላይ በርካታ ባለድርሻ አካላት ሰፊ ውይይት አድርጓል። ከመነሻው ጀምሮ የባለሙያዎች መድረኮች ነበሩ። ከዛም የሚመለከታቸው እንደዚህ የሚዲያ መዋቅር፣ የተፎካካሪ ፖለቲካ ፓርቲ አመራሮች፣ የህግ ባለሙያዎች፣ በዘርፉ ላይ ጥናትና ምርምር የሚያደርጉ አካላት፣ ዩኒቨርሲቲዎች በሙሉ
ላሉ አስተያየት እንዲሰጡበት ረቂቅ አዋጁ በማህበራዊ ሚዲያ ጭምር ተሰራጭቶ እንደነበር ተናግረዋል።
አንድም ሁለት ጊዜ ይሄን አስተያየት መነሻ ተደርጎ ሪቫይዝ እየተደረገ የመጣው በስተመጨረሻ ሚኒስትሮች ምክር ቤትም ካለፈ በኋላ ህዝብ ተወካዮች ምክር ቤት በቀጥታ ውይይት በቋሚ ኮሚቴ ደረጃም እንዲ ሰፊ ውይይት ተደረግበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ጸድቋል።
ህጉ ተግባራዊ ስለሚደረግበት ቀጣይ ሁኔታዎችም አቶ ዝናቡ አብራርተዋል።
አንዱ የህጉ ተፈጻሚነት ኦልሞስት በነጋሪት ከተከታወየ ጊዜ ጀምሮ የሚሆን ነው የሚሆነው። ከዛ ደግሞ በርካታ ዝግጅቶች ማድረግ ይጠበቅብናል። የዝግጅቶች አካሄድ በሁለት መንገድ ይሆናል ብለን እንጠብቃለን። የመጀመሪያው እና ዋነኛው ጉዳይ ይህን አዋጅ ግንዛቤ እንዲያዝ የግንዛቤ ማስጨበጥ ስራዎችን የተለያዩ የሰፋፊ መድረኮችን መፍጠር አለብን ብለን አሳበዋለን። ምክንያቱም በርካታ ወጣቶች ጋር መድረስ መቻል አለበት። በአክሰስ ሊደረግ በሚችልባቸው ማህበራዊ አውታሮች የኤሌክትሮኒክስም እንደዚሁም የሚዲያ አውታሮችም ጭምር ይሄኛው አዋጅ ሊደርስ ይገባል ብለን እናስባለን። የግንዛቤ ማስጨበጡ ስራ ላይ በስፋት የምንነግበት ሁኔታ ነው ያለው። ሁለተኛው የህጉ ተፈጻሚነት ላይ ባለድርሻ አካላት አለ። ለምሳሌ ህጉን የሚያስፈጽሙ ተቋማት አሉ። አንዱ የብሮድካስት ባለስልጣን ነው። ብሮድካስት ባለስልጣንም ኃላፊነት አለበት ይህን ህግ ተፈጻሚ እንዲሆን። እሱም የራሱን ስራ የሚሰራበት ሁኔታ ነው የምኖረው። የሰብአዊ መብት ኮሚሽንም እንደዚሁ ከዚህ ጋር ተያይዘው ክትትል የሚያደርግበት እና ችግሩ ስገጥሙ ደግሞ እንደዚሁ የሚያጋልጥበት አግባቦች ላይ እንዲኖር ጉ ላይ ተቀምጧል። ሰው እነዚህ ባለድርሻ አካላትን ይሄን ህግ ማስፈጸም ኃላፊነት አለባቸው። የአስፈጻሚ አካላቱ በቀጣይ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ቀደም ይወጣለታል ብሎ ነው የተቀመጠው። እሱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዛ ያም ሲወጣ ደግሞ ተጀማሪ አቅም የሚሆኑበት ሁኔታ ነው የሚኖረው።
ጥላቻ ንግግር ላይ ለምሳሌ የፖለቲካ ፓርቲ አመራሮች አሁን ቅስቀሳ መሰል ነገር በሚያደርጉበት ጊዜ የሚያወጧቸው ቃላቶች አንድን ብሔር፣ አንድን ህዝብ፣ አንድን ሃይማኖት በመፈረጅ ከዚህ በፊትም ጥቅም ላይ አገልግሎት ላይ ሲውሉ የነበሩ ቃላቶች አሉ። የሰዎችን ስሜት የሚነኩ ናቸው። በፖለቲካ አመራሮች፣ በመንግስት ባለስልጣኖች አንደበት የሚነገሩ አንዳንድ ቃላቶች አሉ። ስድብ መሰል ቃላቶች ይሰነዘራሉ። እና እነዚህን የሚቆጣጠር አካል አለ? ከዚህ ይሄን አዋጅ በሚፈጸምበት ጊዜ እነዚህ ውስጥ
አዋጁ ህግ ሆኖ እስከተፈጸመ ድረስ ቅጣትን ጭምር የሚያስከትል አንቀጽ ይዞታል። የትኞቹ ናቸው የሚያስቀጡት፣ የትኞቹ ናቸው የማያስቀጡት የሚለው በዝርዝር ተቀምጧል። በዚህ አዋጅ ላይ የጥላቻ ንግግር ማለት የትኛው ነው፣ ምን አይነት የጥላቻ ንግግሮች ሲገለጹ ነው ሊያስቀጣ የሚችለው፣ ማሰተኛ መረጃ የትኛው ነው፣ ምን አይነት ሀሰተኛ መረጃ ሲሆን ነው የሚያስቀጣ የሚለው በዝርዝር በአዋጁ ላይ ተቀምጧል። ይህ አዋጅ ተፈጻሚነት ሁሉም ላይ ነው። የፖለቲካ አመራር የሚለለን የፖለቲከኛ ተፎካካሪ የፖለቲካ ፓርቲ አመራሮች ብሎ ነገር የለም። የመንግስት ከፍተኛ አመራሮች ብሎ የሚከለክለው ነገር የለም። ሁሉም አዋጁ ቀምጣቸውን የተከለከሉ ጉዳዮችን የሚያልፍ ግለሰብ ተጠያቂ ይሆናል። ምንም አይነት እንትን የለም። ተዋቃቢ ግን በዚህ ረገድ ይሄ ችግር ያለበት ማስረጃዎቹን እስካገኘ ድረስ የማይከስበት ፖሊስም ይህን ጉዳይ ተከታትሎ በህግ የማያቀርብበት ምንም ምክንያት የለም። ኦልሞስት እስከጸደቀ ድረስ እና ተግባራዊ እስከሆነ ድረስ አንድ ክፍል ላይ የሚፈጸም በሌላ ክፍል ላይ ደግሞ የሚከለከል ጉዳይ አይደለም። በቀጣዩ ሀገራችን ምርጫ አለ ከፊታችን። ሰው ይህን ምርጫን ተከትሎ እስከሚገባኝ ድረስ የተፎካካሪ ፖለቲካ ፓርቲዎቹ በሙሉ አጠቃላይ በአንድ በኩል የምርጫ ህጉ የሚያስቀምጠውን ህግን እና ህግን መሰረት አድርጎ በሌላ በኩል ደግሞ የሀገሪቷ ህጎችን ብቻ ተከትለው የራሳቸውን ቅስቀሳ የሚያደርጉት አባሎቻቸውን የሚያንቀሳቅሱበት ሁኔታ ይኖራል። የሚጠበቀው ፖዚቲቭሊ እሱን ነው የምናየው። ከዛ ባሻገር ግን ዜጎችን፣ ህዝብን፣ አጠቃላይ በተለይም ወጣቶችን፣ ሴትን፣ አካል ጉዳተኝነትን መሰረት አድርጎ የሚፈጸሙ የጥላቻ፣ የማግለል፣ ሀሰተኛ መረጃዎች በሙሉ በህግ ተጠያቂ ይሆናሉ። እዛ ላይ ያልተከለከሉ ብሎ ተቀምጧል። ለምሳሌ የፖለቲካ ክርክሮች ሊኖሩ ይችላሉ። ሳብጀክቲቭ ባህሪ ሊኖራቸው ቢችልም እነሱ የሃይማኖት ስብከቶች፣ የጥናትና ምርምር ወዘተ የመሳሰሉት ኮት አድርጎ ዋነኛ ለወንጀል ፐርፐስ ሳይሆን ለእንደዚህ አይነት የውይይት መድረኮች፣ ሀሳብን የመለዋወጥ መድረኮች ሊውሉ የሚችሏቸው ቃላት ኮት ተደርጎ የሚመጡበት አግባብ ሊኖር ይችላል። ግን በሰው ዘንድ ሆን ተብሎ ጥላቻ ለመፍጠር አንድን ብሔር ላይ ለማነሳሳት፣ አንድን ዜጋ ሆን ብሎ ለማግለል፣ የሆነ ቡድንን ለማግለል የሚደረግ አይነት እንቅስቃሴዎች ሁሉ የወንጀል ተግባር ተደርጎ ይወሰዳል። ምንም ወደዚህ ወደ ኋላ የሚባል ነገር አለም ተጠያቂ ይሆናሉ።
አቶ ዮሐንስ እኔው በባህር ዳር ዩኒቨርሲቲ የመገናኛም ከዚህ ቀደም የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ረቂቅ ላይ ውይይት በተካሄዱባቸው መድረኮች ላይ መንግስታዊ ባልሆኑ ድርጅቶች ውስጥ በመካተት የውይይት ነጥቦችን ሲያነሱና አማራጭ ሀሳቦችን ሲያስቀምጡ የነበሩ ባለሙያ ናቸው። ይህንን መነሻ በማድረግ በውይይቶቹ ላይ ስታነሷቸው የነበሩት ሀሳቦች ተካተቱ ወይ ስንል ጠይቀናቸው ነበር።
በአብዛኛው እኛ የሰጠናቸውን አስተያየቶች እና ትችቶች ለማካተት ሞክሯል። አዲሱ አዋጅ እንግዲህ ለምሳሌ በጣም አሻሚና ለትርጉም የተጋለጡ ቃላት ነበሩበት። ከአሁን ቀደም የነበረው ረቂቅ ለምሳሌ ጥላቻ፣ እንዲሁም መድሎ እና ጥቃት የሚሉ ቃሎችን ትርጉም አልሰጠም ነበር። አሁን ግን ትናንት የጸደቀው አዋጅ መድሎና ጥቃት የሚሉ ቃሎችን ትርጉም ለመስጠት ሞክሯል። ይሄም እንግዲህ የእነዚህም ይዘት ወይንም ስኮፕ ደረጃ ያላቸውን ለማጥበብ ይሞክራል ማለት ነው። ስለዚህ በጣም ሰፊና ለትርጉም አሻሚ የነበሩ ቃሎችን ትርጉም በመስጠት ሌላው ደግሞ የጥቅምም እንግዲህ ከአሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። የአሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳየርመንት ይሄም በዓለም አቀፉ የሲቪል እና የፖለቲካ መብቶች ቃል ኪዳን አንቀጽ 20:2 ላይ ያለውን ቅድመዋል መልኩ ነው የረቀቀው።
ምንም እንኳን አብዛኞቹ ሀሳቦች ቢካተቱም አሁንም ግን የተወሰኑ ስጋቶች እንዳላቸው አቶ ዮሐንስ ጨምረው
ሄትሪድ የሚለውን በእንግሊዝኛ ትርጉም አልሰጠውም። ይሄ በመሆኑም እንግዲህ ከአሁን ቀደም ስናነሳቸው የነበሩ ስጋቶችን አሁንም ማንሳት ይቻላል። ሌላው ነበረው ጥላቻን ማሰራጨት የሚለው ነው። ማሰራጨት የሚለው እንግዲህ ትርጉም ለመስጠት ሞክሯል በትርጓሜው ክፍል ላይ። ይህም ብዙን ህዝብ ማግኘት ይሄን በሶሻል ሚዲያ ላይክ ወይንም ታግ ማድረግን እንደማይጨምር ትርጉም ሰጥቷል። አሁንም ይሄ እንግዲህ ማሰራጨት ይለውቃል ባለም አቀፍ የሰብአዊ መብት ህግ እንደዛ አይነት አረዳድ የለም። አድቮኬሲ ወይንም ሞትወት የሚለው ቃል ነው ያለ። ስለዚህ እነዚህ አይነት ስጋቶች አሉኝ። ከዛ ውጪ የማህበራዊ ሚዲያዎችን ተጠያቂነትን በተመለከተ ከአሁን ቀደም የነበረው ረቂቃዎች ወዲያውኑ የጥላቻ ንግግር ወይንም የሐሰት መረጃ እንደደረሳቸው እንዲያወጡ የሚል ነበር። አሁን ግን በ24 ሰዓት የሚል አስተያየት ሰጠን ነበር። ከአሁን ቀደም የጀርመን ተሞክሮም የሌሎች ሀገሮችም በመስኩ ላይ ህግ ያላቸው ሀገሮች እንደዚህ አይነት ህግ ነው ያላቸው። ስለዚህ ይህም በጥሩ ጎን ሊወሰድ ይችላል። ሌላው በተደጋጋሚ እኛም ስናነሳው የነበረ እና ከአሁን ቀደምም ኢትዮጵያን የጎበኘው የመናገር ነጻነት ልዩ መልክተኛ ዴቪድ ኬይ የሰጣቸውን አስተያየት ካተቱም ለምሳሌ የራባት መሪ ቅድም የተከተለ አይደለም። ይሄ ምንድን ነው? ወደ 6 የሚደርሱ ቅድመ ሁኔታዎች አሉ ከራባት መሪ ቅድ ላይ እና እነዚህን ቅድመ ሁኔታዎች የኢትዮጵያ ፍርድ ቤቶች የጥላቻ ንግግር ክስ ሲቀርብላቸው እነዚህን 6 ቅድመ ሁኔታዎች ማለትም የንግግሩን አውድ፣ የንግግሩን መልእክት ተንኳሽ ነው ወይ ቆስቋሽ ነው ወይ፣ እንዲሁም ደግሞ በምን መንገድ ነው የተነገረው፣ የተናጋሪው ማንነት፣ ንግግሩ ግጭት ሊያስከትል ይችላል ወይ የሚሉ ወደ 6 የሚደርስ ቅድመ ሁኔታዎችን አላስቀመጠም። ምናልባት ይሄ በመመሪያ ወይንም በደንብ ሊካተት ይችል ይሆን አላቅም፣ ግን እንዲህ አይነት ስጋቶች አሉ። ሌላው እንደ ስጋት ላነሳ የሚችለው ከመናገር ነጻነት ጋር በተያያዘ ከ5000 በላይ ተከታይ የሚለው ነው እና የቅጣት መጠኑ ትንሽ ሁለቱንም ስራትንም ቅጣትንም የሚል ነው። ከአሁን ቀደም የነበረው ወይም የሚል አማራጭ ነበረ። አሁን ግን ኤንድ ወይንም እና በሚል ነው የተካተተው። ስለዚህ የቅጣት መጠኑ ትንሽ ከፍ ያለ ነው፣ እስከ 100,000 ብር በሚል። ይህም በጣም በማህበራዊ ሚዲያ በንቃት የሚጽፉ ሰዎችን እንዲሁም ሌሎች የሰብአዊ መብት ተሟጋቾችን እንዳይጽፉ ትንሽ ሊያሸማቅቃቸው ይችላል፣ ወይም በእንግሊዝኛው ቺሊንግ ኢፌክት የሚባለው ሊያስከትል ይችላል ማለት ነው። ሌላው እንግዲህ አዋጁ ለመግዛት የሞከረው ልዩ ሁኔታዎች ብሎ በዚህ አዋጅ ላይጠየቁ የሚችሉ ቡድኖችን ያስቀምጣል። ለምሳሌ ግለሰቦች ሊሆኑ ይችላሉ፣ ጋዜጠኞች፣ የፓርላማ አባላት፣ የሃይማኖት መሪዎች እና ፖለቲከኞች። እንግዲህ እነዚህ በዚህ አዋጅ መሰረት ላይጠየቁ ይችላሉ፣ የሚናገሩት ንግግር ፖለቲካ ትንታኔ ወይም የሃይማኖት አስተምህሮ አካል እስከሆነ ድረስ ማለት ነው። ሆኖም ግን በእኛ ሀገር ተጨባጭ ሁኔታ በብዛት ይሄ ፖለቲከኞች የምርጫ ቅስቀሳም ይሁን ሌሎች ለፖለቲካዊ አስተምህሮ በሚንቀሳቀሱበት ጊዜ እንዲህ ጥላቻ መሰል ንግግሮች ሲጠቀሙ ይስተዋላል እና ይሄ በመሆኑም የተነሳ ተከታዮች ወይ ህዝብ ያፈናቅላሉ ወይንም ደግሞ ሰው ሊገሉ ይችላሉ ማለት ነው። በዚህ አይነት ጥላቻ ተነሳስተው ወይንም አንድን አካል ሊያገሉ ይችላሉ፣ ቦይኮት ሁሉ ሊያደርጉ ይችላሉ። ከዚህ ጋር ንገበያይም ከዚህ ጋር አንበላም አንጠጣም አይነት ነገር እና ይሄ የፕሪቪሌጁም በጥንቃቄ መታየት አለበት። በተለይም አሁን በጣም አስቸጋሪ የሚሆነው ቅድምም እንዳልኩት ብሔርተኝነት ይሄ ወይንም ከኢትኒሲቲ አንጻር ከታየ በጣም አንደኛውን የብሔር ፓርቲ ማጥቂያ ሌላኛውን ማዳኛ እንዳይሆን በጥንቃቄ መሰራት አለበት። በተለይ ጠቅላይ አቃቢ ሕግ በዚህ በጥላቻ ንግግር አዋጅ ዙሪያ በጣም ቴክኒካል የሆኑ በጣም ለትርጉምም አሻሚ የሆኑ ቃሎች ስላሉ ለዳኞችና ለአቃቢያን ሕጎች ስልጠናም ቢሰጥ እላለሁ።
በሌላ በኩል በዚህ ረቂቅ አዋጅ ላይ ከሌሎች የሙያ አጋሮቻቸው ጋር በመሆን ከተቻለ ህጉ እንዲቀር ካልሆነም እንዲሻሻል ሲሞግቱ ከቆዩት ባለሙያዎች መካከል የህግ ባለሙያው አቶ አማሃ መኮንን አስተያየታቸውን እንዲሰጡን ጠይቀናቸው ነበር።
መንግስት ያው የተሻለ አቅም አለው፣ ህጉ ከሚያስከትል ከሚችለው ችግር ይልቅ ሊፈታ የሚችለው ጥቅም ያመዝናል ብሎ ህጉ ወጥቷል። እንዳየነው እውነት ለመናገር ምንም እንኳን በዋናነት የሚያሳስበንም ይሄ ህግ ላልተገባ ዓላማ ሊውል ይችላል፣ የመናገር ነጻነትንም ሊገድብ ይችላል የሚለው ስጋታችንን ተጋራማነት አንችልም። ግን ህጉን ሲያወጣ ያነሳናቸውን ኮንሰሎች አብዛኞቹን አካቶ ነው ያገኘ ነው። ለምሳሌ መድሎ ምንድን ነው ለሚለው እኛ ያስቀመጥነውን ትርጓሜ በብሔር፣ በቋንቋ፣ በአካል ጉዳተኝነት፣ በጾታ እና በሌሎች የማንነት መገለጫዎች የሚደረግ ማግለል እንደሆነ በግልጽ ቋንቋ ጥሯል። ትልቁ ነገር ደግሞ ይሄ ወንጀል ሆን ተብሎ ጥላቻ ንግግር ወይም ማስፈራጨት ወንጀል ሆኖ የሚያስቀጣው ሆን ተብሎ ለዚሁ ዓላማ የተፈጸመ ብቻ ሲሆን እንደሆነ በግልጽ ቋንቋ ተቀምጧል። ይሄ በፊት በነበረው ረቂቅ ላይ አልነበረም። ስለዚህ በዚህ ጉዳይ አንድ ሰው ሊወነጀል ከሆነ አቃቤ ሕግ ሊከስ ከሆነ አቃቤ ሕግ የማስረጃ ሸክሙ እሱ ላይ ነው ማለት ነው። የተነገረው ንግግር ሆን ተብሎ ብዙን አደጋ ላይ ለመጣል የሀገርን ሰላም ችግር ውስጥ ለመክተትና ጥላቻን ለማሰራጨት ሆን ተብሎ ያደረገው መሆኑን ማስረዳት ወይም ፕሩቭ ማድረግ ይጠበቅበታል ማለት ነው። ይሄ በጣም ትልቅ እምርታ ነው ማለት ይቻላል። እና አብዛኛዎቹ የሚባሉትን በተለይ ግልጽ ህጉን ግልጽ እና ፕሪሳይስ ከማድረግ አንጻር ብዙ ማሻሻያዎች ተደርገውበታል።
በሌላ በኩል አዋጁ በእጅ አዙር የመናገር ነጻነትን የሚጋፋ በመሆኑ እንዲሁም መንግስታት እንዲህ ያሉ አዋጆችን የመናገር ነጻነትን ለማፈን ስለሚጠቀሙበት ህጉ ሊጸድቅ አይገባም በሚል ረቂቅ አዋጁን ሲቃወም የቆየው ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች አሁንም መንግስት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ከቅጣት በመለስ ያለ እርምጃ እንዲወስድበት መክሯል። የድርጅቱ የአፍሪካ ጉዳዮች ከፍተኛ ተመራማሪ ላቴሺያ ባይደርን ጠቅሶ ድርጅቱ በትላንትናው ዕለት ባወጣው አጭር መግለጫ የኢትዮጵያ መንግስት በአሁን ወቅት ያለበትን ጫና እንደሚረዳ በመግለጽ ነገር ግን እንዲህ ያሉ ህጎች የመናገር ነጻነትን ሊያፍኑ ስለሚችሉ ከቅጣት በመለስ ሁኔታዎችን ለማስተካከል እንዲጥር ምክረ ሐሳብ ለግሰዋል። በሌላ በኩል የህግ ባለሙያዎቹ አሁንም የስጋት ምንጭ ናቸው ያሏቸውን አንቀጾች በመጥቀስ እነዚህ በሚተረጉሙበት ጊዜ ለፖለቲካ ዓላማ እንዳይውልና መጠቀሚያ እንዳይሆን ለአቃቢ ህግያንና ለዳኞች ተገቢው ስልጠና ሊሰጥ ይገባል ሲሉ ምክረ ሐሳብ ለግሰዋል። አቶ ዮሐንስ፣
የሲቪክ ማህበራትም እንግዲህ ህጉ እንዳይወጣ ከመጀመሪያው ሁላችንም ስንናገር ነበር። ሆኖም ግን ህጉ ነው ወጥቷል። ከዚህ በኋላ በሚወጣው መመሪያ ያልተተረጎሙ ቃላት ለምሳሌ ጥላቻ የሚለው ሄትሪድ የሚለው እንደ አንድ የተከለከሉ ተግባራት ውስጥ የሚጠቀስ ቃል ነው። አቢዩዝ እንዳይደረግ ወይም አላግባብ ስራ ላይ እንዳይውል በደንቡ በሬጉሌሽኑ በዝርዝር ቢመለከት። ሌላው ማህበራዊ ሚዲያዎች ተጠያቂነታቸውንም በተመለከተ የቅጣት መጠኑ አልተመለከተም። እንደዚህ አይነት ነገሮች በመመሪያ ሰፋ ቢሉ፣ እንዲሁም የሲቪክ ማህበራት የሚዲያ ሊትሬሲ ወይንም የሚዲያ ትምህርት አስተምህሮ በየዩኒቨርሲቲዎች እንዲሁም በአገኙት አጋጣሚ ሁሉ እንዲያስተምሩ፣ እንዲሁም በግል የሚሰሩ የፋክት ቼኪንግ ስራዎች በሲቪክ ማህበራት ሰፋ ተደርገው ቢሰሩ መልካም ይሆናል ብዬ አምናለሁ።
አቶ አምሃም ሀሳብ አላቸው።
ህግ ነው፣ ህግ ሆኖ ጸድቋል። ስለዚህ ህጉ ይተገበራል። እኛም እንደ ዜጋ ህጉ የመተዳደር የመገዛት ኃላፊነት አለብን። ግን በእኛ በኩል ያው እንደ ሰብአዊ መብት ተቋማት ምንድን ነው እሱ አንደኛ በተለይ ህጉን በህግ አስከባሪዎች አካባቢ ስለዚህ ህግ አላማ በቂ ግንዛቤ መፈጠር መቻል አለበት። በህጉ አተረጓጎም ላይም ወጥነት ያለው እውቀት እንዲኖር ተከታታይ የስልጠና መርሃ ግብሮች መኖር አለባቸው። እንደ ሲቪል ማህበረሰብ እዚህ ላይ ማገዝ ይኖርብናል፣ እናደርጋለን ብለን ነው የምናስበው። ከዛ ጎን ለጎን ደግሞ የአቅም ከመገንባት ጎን ለጎን ደግሞ አዋጁ ከታለመለት አላማ ውጭ እየተፈጸመ ላለመሆኑ የመከታተል ሞኒተር የማድረግም ኃላፊነት ሲቪል ሶሳይቲ ላይ በተለይ በሰብአዊ መብት ድርጅቶች ላይ የሚሰሩ ድርጅቶች ትልቅ በንቃት መሳተፍ መከታተል ያለባቸው ነው። እንግዲህ ምንድን ነው በዚህ ላይ መንግስት በከፍተኛ አመራር ደረጃ ምንም ሀሳብን በነጻ ለመግለጽ መብትን ለመገደብ ፍላጎት ሀሳብ የለም ብሎ መውሰድ ይቻላል። ግን ብዙ ጊዜ ችግር የሚገጥመው ህጎች ሲተገበሩ ወደ ታች የሚያወርከን ላይ ላልተገባ አላማ ሊውሉ ይችላሉ እና ይህንን የሲቪል ማህበራት በጣም በቅርብ መከታተል ይጠበቅባቸዋል። የተከታተሉ የእርምት እርምጃ ሊወሰድ መንግስትን ማሳሰብ ይጠበቃል።
እንግዶቻችንን ለሰጡን አስተያየት እናመሰግናለን። ፕሮግራማችን ይቀጥላል። ከዩኒቨርሲቲ በምህንድስና ተመርቆ ስራ ባለማግኘቱ ምክንያት በባህር ዳር ከተማ ጫማ በማሳመር ላይ የሚገኝ ወጣት ታሪክ ከዚህ ቀደም ነግረናችሁ ነበር። በወቅቱ በችግር ያስተማረችኝ እህቴን ከማስቸግር ስራ እስከማገኝ ልስራ ብዬ ነው ያለን ሮቤል መብራቱ ከደብረ ታቦር ዩኒቨርሲቲ በ2010 ዓ.ም በመካኒካል ምህንድስና ተመርቆ ስራ ማግኘት ባለመቻሉ ጫማ በማሳመር ሙያ ተሰማርቶ እንደነበርና እናትና አባቴ በህይወት የሉም፣ እህቴ የቅርባውን ጫማ በሚያሳምርበት ቦታ ተገኝታ ያሰናዳቸው አስቴር ምስጋናው ከሁለት ወር በኋላ ቦታ ቀይሮ አግኝተዋለች። ወዴት ቀየረ? በተከታዩ ዘገባ ዝርዝሩን ይዛለች። ከሁለት ወራት በፊት በባህር ዳር ከተማ ጫማ በማሳመር ስራ ስለተሰማራ ወጣት የህይወት ተሞክሮ ማቅረባችን ይታወሳል። ወጣቱ ሮቤል መብራት ይባላል። በደብረ ታቦር ዩኒቨርሲቲ በመካኒካል ኢንጂነሪንግ በ2010 ዓመተ ምህረት ቢመረቅም በተመረቀበት ሙያ ግን ስራ ማግኘት አልቻለም። ሮቤል ስራ በማፈላለግ ለአንድ አመት ያህል ቆይቷል። ከዚህ በላይ ያለ ስራ መቀመጥ እንደማይችል ራሱን በማሳመን የሊስትሮ ስራውን እንደጀመረ ነው ባለፈው ዝግጅታችን የነገረን። ሮቤል ከተናገራቸው ጥቂቶቹን ለማስተዋወስ ያህል
ያው ለአንድ አመት ያህል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘሁኝም። እህቴ ነች አስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር የሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ የጉልበት ስራ እየሰራች ነው ያስተማረችኝ። እዚህ ደረጃ እንድደርስ አድርገኛለች እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባሁበት ማለት ነው።
ሚኪ ያደመጡ አንዳንዶቹ ስራ በማፈላለግ አጋርነታቸውን ሲያሳዩት፣ ሌሎቹ ደግሞ አብረን እንስራ የሚል ጥያቄ እንዳቀረቡለት ነግሮናል። ከሁለት ወር በኋላ ከሮቤል ጋር በነበረን ቆይታ ከሁለት ድርጅቶች ጋር አብሮ የመስራት
ለቪኦኤ ማለትም ይችላል ይመስለኛል፣ እናንተ ኢንተርቪው ካደረጋችሁ በኋላ ቀጥታ ስራ ተገኝቶልኝ ወደ ቅጥር ተፈጽሞልኝ ወደ ስራ ነው የገባሁት። ስቶሪውን አይተው እናንተ ጋር በመደወል የእኔ ስልክ ተቀብለው ቀጥታ አግኝተውኛል። ይህንን በማድረግ ትልቅ ስራ የሰራው አቶ ገመችስ ትልቁን ስራ የሰራልኝ ሰው ነው። ከኢብር ካምፓኒ ቺፍ ማናጀር ጋር ከአቶ በውቀት ጋር ነው ያገናኘኝ። አቶ በውቀት ደወሉልኝና ስራ ተገኝቶ ላህል መስራት ትፈልጋለህን የተባልኩትኝ በጣም ደስ አለኝ። በሰዓቱ የነበረው ነገር ቁጥቢ የምሰራውን ታውቁ ነበረ። እውነት ለመናገር በጣም ያውም ደግሞ ስራት መስራት ትፈልጋለህ ሲባል ቦታ ራሱ ተመርጭ አዲስ አበባ ይሆንልህ ወይስ ባህር ዳር የቱ በመረጥኩ አንተ በፈለግከው ቦታ ይሆንልህ አሉኝ። እኔም በምርጫዬ ያው ባህር ዳር ይሆንልህ ብዬ እንዲህ ተመርጦ ስራ ማግኘት ትንሽ ከብዶ በነበረበት ሰዓት አሁን እንደዚህ ሲባል ትልቅ ደስታ ነው የተሰማኝ። ያው ስራውን አግኝቼ ጀምሬያለሁ ማለት ነው።
እዚህ ኢብር ካምፓኒ ውስጥ ከገባህ ምን ያህል ጊዜ ሆነ? ደሞዝ አግኝተሃል?
ደሞዝ ያው በላሁን ሁለተኛ ወሬ ከበላሁኝ ሁለት ወር ደሞዝ ተከፍሎኛል። የተሰጠኝ ቦታ ማርኬቲንግ ኦፊሰር ነው። ደሞዙ 6400 ብር ነው። ያው ኔት ደግሞ 5000 ብር ይደርሰኛል ማለት ነው።
ሌሎች አማራጮች ግን መተውልህ ነበር?
እውነት ነው መተውልኝ ነበር። ለምሳሌ ኬሞኒክስ የሚባል ድርጅት ፊውስኔት የሚባል ፕሮጀክት ላይ መተው እዚህ የሚሰራበት ቦታ ሊስትሮ የሚሰራበት ቦታ ላይ ከኛ ጋር መስራት ትፈልጋለህ ብለው አናገሩኝና እሻልኳቸው ማለት ለየት ሆኖ ነበረ የኢብር እና በሰዓቱ ድን ያደረጉትኝ ያው ኮንትራት ስራ ነበር። አስቀድሞ ስለ ስራው ነግረው ስለነበረ ኮንትራት ስራ ነው ሰዓት ማለት መስራት የምችለው ከዚህ ጋር ስለማይገናኝ እሺ አልኳቸው። ጠዋት አናገሩኝና ከሰዓት ፈተና እንዳለ ነገሩኝ። ከሰዓት ለፈተና ተዘጋጅቼ ሄድኩኝ፣ ፈተናውን አለፍኩኝ። ይህን ያደረጉት ማን ናቸው? አቶ ማንደፍሮ ይባላሉ። ከኬሞኒክስ ማለት ነው፣ ፊውስኔት ፕሮጀክት ማለት ነው። እና እርሳቸው ያው አግዘውኛል። ሂጄ ስልጠና ወሰድኩ ለሳምንት ያክል። ስልጠናውን ከወሰድኩ በኋላ ቀጥታ መጥቼ ወደ ስራ ነው የገባሁት እና ይህንን ድልም አግኝቻለሁኝ።
እስከ ሁለቱም ሆኖ 1800 ብር ይደርሰኛል።
የሁለት ስራ ባለቤት ሆነሃል። ጥሩ ደሞዝተኛ ነህ ማለት ነው።
አዎ እውነት ነው። ማለት የኮንትራት ቢሆንም ያው ለጊዜው ያለው ነገር እንዴት ነው የሁለት ደሞዝ ባለቤት ሆኛለሁኝ። እግዜር ይመስገን። እንግዲህ ያ በፊት የነበረውን ነገር ታውቂያለሽ፣ ታ በጣም ከእጅ ወደ አፍ የሆነ ነገር ነበር። አሁን ደግሞ የተሻለ ነገር ነው። ሁለቱም ደሞዝ አለ። እግዜር ይመስገን። እንግዲህ ምን
በኑሮ ላይ የተለወጠው ነገር ምንድን ነው?
በፊት ከእጅ ወደ አፍ የሆነ ኑሮ ነበረ። ለምሳሌ ከከተማ ወጥቼ ነበር፣ ቤት ተከራይቼ ነበር። ማለት አቅሙ ስላልነበረ ማለት ነው፣ በቅናሽ ዋጋ። አሁን ደግሞ ያው በተሻለ ነገር ወደ መሀል ከተማ መጥቼ ከአለባበስም ለቢሮ የሚሆን ልብስ ለብሼ ምናምን ነገር ማለት ለሊስትሮነት የሚመጥነውን ትቼ የኛውን አሁን ለቢሮ የሚሆነውን ነገር አሟልቼ ምናምን ያው የተሻለ ነገር ነው። በአመጋገብም ቢሆን በሁሉም ነገር የተሻለ ነው ከባለፈ ማለት ነው። እንዲህ በኑሮ በላይፌ ላይ እንደዚ አይነት ለውጥ አምጥቻለሁ።
እህቴ ናት የቀን ስራ እየሰራች አስተማረችኝ። እሷንም ላለማስቸገር ነው ወደ ጫማ ጠረጋ ስራ ተሰማርቼ ራሴን ስረዳ የነበረው ብለኸኝ ነበር ከዚህ በፊት እና አሁን እህት ግን ትረዳለ ወይ?
አሁን እሷ ምንም እንደማትፈልግ አሁን ለአንተ ለስራ የሚሆንክን ነገር አስፈል አሟልተህ ልብስም ሆነ ጫማ ምናምን ነገር አሟላበት ለቤትም ክራ የተሻለ ቦታ ኖርበት ብላ አሁን ላይ አትፈልግም። እኔ አንተ የተሻለ ነገር የተሻለ አቅም ላይ ስትሆን ነው ከዛ በኋላ ነው የምፈልገው ብላ ያው ማለት አሁን ላይ ምንም እንትን ያልኩት ነገር የለም። መቼም የሚረሳም አይደለም። ነገሮች ሲስተካከሉ የተሻለ ነገር ደግሞ እሷ የተሻለ እንድትሆንልኝ ምችለውን ሁሉ አድርግላታለሁ።
ስራን አለመናቅ የሚያሰጠው ሽልማት አለ። ያን ሽልማት አንተ አግኝተሃል ብዬ አስባለሁ። ስራን ወጣቶቹ እንዳይንቁ ምንድነው መታስተላልፈው? ካንተ ህይወት ተሞክሮ ተነስተ
እንደኔ የተቸገረ ካለ ቤተሰብ የሚያስቸግር ካለ ወጦ ወረድ ብሎ ሳበቃ ሰርቶ እንደኔ አይነት ሽልማቱን ማግኘት ነው።
አመሰግናለሁ። መልካም የስራ ዘመን ይሁንልህ።
እሺ፣ እኔም አመሰግናለሁ። ቪኦኤ በጣም ትልቁን ስራ ይሰራልኝ እዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጃለሁ። ማለት በቃ እንዲህ ነው ስራ ከተባለ ማየት ትንሾችን አይታችሁ እንደዚህ ለውጥ ሲኖር ደግሞ በጣም በእርግጠኝነት ትደሰታላችሁ። እናንተ ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ።
እናመሰግናለን።
እሺ፣ አመሰግናለሁ።
አድማጮች እንደሰማችሁት ሮቤል ስራ ለማፈላለግና በማገዝ የረዳው ገመችስ የተባለ ግለሰብ እንደሆነ ነግሮናል። እኛም አቶ ገመችስ ኤጄታን ጠየቅን። ሮቤልን እንዴት ረዱት አልናቸው።
ስለ ወጣት ሮቤል እኔ ለማወቅ የቻልኩት የእናንተ ድረገጽ ላይ ገብቼ ነው። ዜናውን ስመለከት በጣም ነው ያዘነት። ወጣት ሮቤል ኢንጂነሪንግ ተመርቆ ሊስትሮ መሆኑ እጅግ በጣም ተሰማኝ። አንድ ሰው ደግሞ አድጋለሁ ብሎ ካሰበ ስራንስ አይነት ተሰራ መቀየርና መለወጥ እንደሚችል አሰብኩ። ግን ለሞራሉ ደግሞ ስለሆኑ ለመስራት 5 ዓመት መማር አይጠበቅበት ኢንጂነሪንግ ያውም ጥሩ ነጥብም አለ። ወዲያው ይህንን ዜና ወደ ሰራችው አስቴር ወደምትባለው ጋዜጠኛ ደወልክ ስልኩን ለማግኘት። የሮቤልን ስልክ ሰጠችኝ እሷ። ወዲያው ደወልኩለት፣ ስራ አገኝላለሁ አልኩት። የማውቃቸው ካምፓኒዎች ጋር ደወልኩ። 3 ካምፓኒ ጋር ነው ኮንታክት ያደረኩት። 3ቱም ይቀበለዋለን አሉ። ባይሆን የራሴም እኛም ድርጅት እኔ የምመራው ድርጅት ስላስቀጥረው ነበረ። ቢኮዝ በጣም አራያ መሆን የሚችልና ሌሎችንም ማበረታታት የሚችል ልጅ መሆኑን ነው ያየሁት። ግን ባህር ዳር ላይ እዛው ባለበት እንዲቀጠር የሚያደርግ ኢብር የሚባል ድርጅት አቶ በውቀት ታፈር የሚባሉ ስለተባበሩኝ እጅግ በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ ስራ ላገኝለት ቻልኩ። ስለዚህ ወጣቶች ስራ ለማግኘት ማድረግ አለባቸው። የመጀመሪያውና ትልቁ ነገር ስራ ለማግኘት ጋዜጣ ማንበብ ብቻ አይደለም፣ ሰዎችም ማወቅ አለባቸው። ኪ ፐርሰነል ማለት ነው። አሁን ብዙ ሰው የሚለው ምንድን ነው፣ በዘመድ ነው ስራ የሚገባው ምናምን ሊል ይችላል። የግል ካምፓኒዎች ላይ ወል በዘመድ ላይሆን ይችላል፣ በእውቅናም ሰው ሪኮመንድ ያደርጋል። እና ታሪኮችን ማወቅ ስቶሪዎችን እያልኩ ያለው ተጽዕኖ ፈጣሪ ለመሆን መሞከራቸው ሰዎች አቴንሽን እንዲሰጧቸው ያደርጋል። ሁለተኛ ስራን አለማናቅ፣ ልክ እንደ ወጣት ሮቤል በተሰማሩበት ስራ ላይ ጠንክሮ ከሰሩ ኢቭን በኢንጂነሪንግ ተመረኩ ብሎ ለኢጎ ሳልገዛ መስራትና ህይወቱን መለወጥ እንዳለበት ቤተሰብ ሳይኖረው ሳትማር ትምህርቷን አቋርጣ ያስተማረችውን እህቱን ለመርዳት ያደረገው ነገር እንዲ ፋስሜት አድርጎኝ ነው። አሁን ጥሩ ደሞዝም ያገኛል መሰለኝ፣ ደውሎልኛል። በጣም ጨዋ ልጅ ነው። ስለዚህ ወጣቶችን የማበረታታው
ሮቤልን የቀጠረው የኢብር ሞባይል ፋይናንሻል ሰርቪስ ከፍተኛ ኃላፊ አቶ በእውቀት ታፈረን ስለ ሮቤል አስተያየት ጠይቀናል።
በእውቀት ታፈረ የኢብር ሞባይል ፋይናንሻል ሰርቪስስ ቺፍ ኦፕሬሽንስ ኦፊሰር ነው።
ምንድን ነው የምትሰሩት? ፋይናንሻል ሰርቪሱ ምንድን ነው የሚሰራው? ኢብር ነው የሚባለው?
ኢብር ነው የሚባለው። ያው እንደምታውቂው ሲሆን ኢትዮጵያን ብትመለከች ወደ 17 ባንኮች አሉ። ጠቅላላ የባንክ ሊሆን ሶሳይቲ 20% ቢሆን ነው። ነገር ግን 50 ሚሊየን ያህል ሞባይል ደንበኞች አሉት ኢትዮ ቴሌኮም ብትወስድ። ስለዚህ ብዙ ሰዎች የባንክ አክሰስ የላቸውም ማለት ነው። እንደው ከቁጥሩ አንጻር እንኳን ብትወጥ 20 ሚሊዮን ሰዎች ቢሆኑ ኢትዮጵያ ውስጥ ባንክ ያላቸው እና ከሞባይል ቁጥሩ አንጻር ብታይ 30 ሚሊዮን ያህል ባንክ አካውንት የላቸውም ማለት ነው። በሌላ አነጋገር ና እኛ ፎከስ አድርገን የምንሰራው የአንዳንድ ሞባይል ያለው ሰው ሞባይል ተጠቅሞ ገንዘብ መላክ፣ መቀበል እና ክፍያዎችን መፈጸም እንዲችል ማስቻል ነው። ስለዚህ እኛ በዚህ ጋር የምንሰራው የሞባይል መኒ ትራንስፈር አገልግሎት ነው ማለት ነው።
በጣም እናመሰግናለን። እንግዲህ ስለ ድርጅታችሁ ይህን ያህል ከነገሩኝ፣ ባለፈው ጊዜ እኛ ፕሮግራማችን ላይ በጫማ ማሳመር ስራ ላይ ተሰማርቶ የነበረ አንድ የኢንጂነሪንግ ተማሪ ስራ ስላላገኘ በዛ ስራ ላይ እንደነበር የሚገልጽ ሪፖርት ሰርተን ነበር እና እሱን ተመልክታችሁ ስራ እንደቀጠራችሁት ደግሞ ዛሬ ነግሮናል። እንዴት ነው ልትቀጥሩት የቻላችሁት?
መሰለች አንዳንዴ ሰዎች ይህን ፕሮግራም ስናይ ያሰብነው ነገር ልጁ እኛ ጋር ቢሰራ ምናልባት እንግዲህ ታታሪ ነው ታዩ የግራጁዌት አደረገው በኢንጂነሪንግ ነው። ይህ ግን ስራን ሳይልክ ራሱን ለማስተዳደር የሰውን ለማገዝ የጫማ ማሳመር ስራ ላይ ተሰማርቶ እየሰራ መሆኑ እናንተ ፕሮግራም ተመለከተ። ስለዚህ ኢብር ቢዝነስ ብቻ አይደለም ፎከስ የማደርገው የሶሻል ሪስፖንሲቢሊቲ ማለት ነው። ስንጀምር ደግሞ እንደ ሮቤል አይነት ሰው እኛ ቲም ውስጥ ማምጣት ቫሊዩ አድ ያደርጋል ብለን አሰብን። እንደ እድል ነው የምንወስደው ብለን አሰብን እና እዛ ምክንያት ነው ያ
ተፈላጋቸው እንዲያረጉ ያደረገ።
አሁን በጣም መደሰቱን ቢሮ ውስጥ ስራ መጀመሩን ነግሮናል። ደሞዝንም እየተከፈለው እንደሆነ ብቻ በጣም ደስ እንዳለው ገልጾልናል። እና በዚች በአጭር ጊዜ ውስጥ የስራ ሁኔታ ምን ይመስላል ያሳየው? በእርግጥ አጭር ጊዜ ነው ግን ያሳየው ነገር አለ በስራው?
ከመነሻው ዞቤን ጠንካራ ልጅ ነው በእናንተ ፕሮግራም እንዳቀረባችሁት ማለት ነው። እና እኛ ያደረግነው ፕሮግራም ተደረጋጠን ጠራ ነው። አንተ በኛ በኩል የሚመሰው ሂዶ ከቤት ሰጥቶታል። ያባለበት ባህር ዳር ነው ያው ልጅ ሲንጅበር ብለው ግራጅት ያደረገው። ነገር ግን ደግሞ የሴልስ የማርኬቲንግ ስራ ነው ይሰራለን። ለዛ ነው የከተር ነው ተገቢ ትሬኒንግ ሰጥነዋል። ያው በአንጻራዊ ደግሞ ጥሩ የሚባል ደሞዝ አለው። ስናየው በየቀኑ መሻሻል የሚያሳይ ራሱን መለወጥ ቴክኖሎጂውን ለማወቅ ጥረት የሚያደርግ ሰዎችን የሚያግዝ እና ቢዝነሱን ደግሞ ሰፖርት እና ዲሴምበር አንድ ነው በፈረንጆቹ ትሻሳይትን የሚያጋጀውን ያደረገው ኔትወርክ ምናምን ሆኖታል ማለት ነው።
ለሮቤልም መልካም እድል እንመኛለን። አድማጮቻችንንና ፕሮግራማችንን አዳምጠው ምላሽ የሰጡት የኤቨር አመራር አቶ በውቀትን በጣም እናመሰግናለን። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ ያላችሁ በፌስቡክ @voanews በትዊተርም #voanews ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅት በ19 እና በ49 ሜትር ባንድ አጭር ሞገድ በ6080 እና በ15580 ኪሎ ሄርዝ የምናስተላልፍላችሁን ጋቢና ስርጭት እንድታደምጡ እንጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ በ1431 ኪሎ ሄርዝም ላይ እንገኛለን። ጽዮን ግርማ ነኝ። አሁን ወደ ቀጣዩ ዝግጅታችን እንዝለቅ። ከዚህ በፊት በቪኦኤ የአማርኛ ክፍል እንግዳችን የነበረች የጥረትና የስኬት ምሳሌ ሆና መነሳት የምትችል ሴት በእንግድነት ይዘናል። ዶክተር ድርቧ ደበበ ትባላለች። በደብረ ማርቆስ ዩኒቨርሲቲ የአማርኛ ስነ ጽሑፍና ፎክሎር መምህር ናት። በብዙ ትግል አሁን ላይ ላለችበት ደረጃ የበቃችው ድርቧ አሁን ደግሞ ሴቶች እንዲማሩና ራሳቸውን እንዲችሉ ለማገዝ እየተንቀሳቀሰች ትገኛለች። ኤደን ገረመው ዶክተር ድርቧን አነጋግራታለች። በተከታዩ መሰናዶ ሙሉ ታሪኩን ታዳምጣላችሁ።
የዛሬ 3 ዓመት ገደማ የቪኦኤ የአማርኛ ክፍል ጋዜጠኛ ጽዮን ግርማ የአዲስ አበባ ዩኒቨርሲቲ የሴት ተማሪዎች መብት እንቅስቃሴ የሆነውን የሎ ሙቭመንት የተመለከተ ፕሮግራም ለመስራት በተንቀሳቀሰችበት ወቅት በየሎ ሙቭመንት ስር ያሉ የሚጥሩ ሴት ተማሪዎች መካከል አንዷ የነበረችውን የያኔዋን የዶክትሬት ተማሪ የአሁኗን ዶክተር ድርቧ ደበበን ተዋወቀቻት። የድርቧ ታሪክ ፈተናና ዳገት የበዛበት ግን ሁሌም በድል የሚጠናቀቅ ነበር። ድርቧ ቪኦኤን ያገኘችበት ወቅት በሕይወቷ ፈታኝ ብላ ከምትጠቅሳቸው ወቅቶች መካከል ነበር። አንዲት በወላይታ የተወለደች የ12ኛ ክፍል ውጤት ያልመጣላት ለመምህራን ቀን የትምህርት ክፍል ተፈትና በድጋሚ የወደቀች በግል ትምህርት ለመማር የገንዘብ አቅም የሌላት ሴት እንዴት ብላ ነው ዶክተር የምትሆነው? እንዴትስ ደፍራ ታስበዋለች? 12ኛ ክፍል ጨርሶ ውጤት አለማምጣት የብዙ ሴቶች እንዲሁም የብዙ ወጣቶችን ህይወት መስቀለኛ መንገድ ላይ የሚከት ወቅት ነው። ድርቧ አሰበች። የሷ ፍላጎት ትዳር አልነበረም። የሷ ጥማት ትምህርት ነበር። ስለዚህም ጓደኞቿ በነገሯት መሰረት ለመምህራን ትምህርት የምሽት ክፍል አመለከተች፣ አለፈች። ታዲያ ክፍያው ግን ከየት ይመጣል? ለመጀመሪያ ህል ቤተሰቦቿ ለዘመን መለወጫ አመት በዓል የሰጧትን ገንዘብ ይዛ የህይወትን ትግል ጀመረች።
ከማታ ነው የምማረው። ቀን ላይ የተወሰነውን ጊዜ አነብና እጅ ስራ ሰራ ነበር። ያንን እጅ ስራ እየሰራሁኝ የተወሰኑ ሰዎች እያስረከብኩ የኢኮኖሚ ችግሬን ቀርፌ እግዚአብሔር ይመስገን ዲፕሎማ ፕሮግራም 94 ላይ ተመረኩኝ።
የዲፕሎማ ትምህርቷን እንደጨረሰች በመምህርነት እያገለገለችና ልጆችን እያስጠናች ዲግሪዋን ያዘች፣ ቀጠለች፣ ማስተሯን ሰራች። ከዛም በአዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሁፍ ወይም ፎክሎር የዶክትሬት ትምህርቷን ቀጠለች። ይህንኛው ትምህርት ግን እንደ ዲግሪውና እንደ ማስተርሱ በራሷ ኪስ ብቻ የሚታለፍ አልነበረም። ሊነጋጋ ሲል ይጨልማል እንደሚባለው ትምህርቷን ልትጨርስ ሁለት ሴምስተሮች ሲቀሯት የመመረቂያ ጽሑፏን ለመስራት ከኮፒ ማድረጊያ ጀምሮ ላፕቶፕ፣ መቅረጸ ድምጽ፣ የህትመትና የትምህርት ቤት ክፍያ ከፊቷ ተጋረጡባት። ያኔ ታዲያ እስኪ የሚረዳኝ ቢኖር እንኳን ብላ ከአሜሪካ ድምጽ የአማርኛ ክፍል ጋር ታሪኳን አጋራች።
ከዛ በኋላ መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ። በዋናነት ግብአት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብራሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አድርጌ እዛው ዳውንሎድ አድርጌ፣ አንዳንዶቹ ላብራሪ ቤተ መጽሐፍት ደግሞ አይፈቅዱም እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጽሐፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጽፍ ስትሄጂ ራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ። እና አሁን ሪሰርች ላይ ነው ያለሁት። ትልቁ ማነቆና ችግር አሁን የትምህርት ክፍያ ያለብኝ አሁን የካቲት ላይ 50,000 ብር ለእኔ በቂ ለመጠናቀቅ። ተዝናንቼ ምናምን አለ ይሄ ተዝናንቶ ማጥናቱ ተዝናንቶ ፕሪንት ማረሙን ተዝናንቶ የሆነ ነገር ማድረጉን እሱን አይደለም። በቃ ጥንቅቅ ብዬ በስነ ስርዓት ትምህርትና ትምህርትን ያስኩት ምንም አይነት ተዝናኖት አያስፈልገኝም። እኔ የሚያስፈልገኝ ለትምህርት ወጪ 50,000 ብር የሚሰጠኝ ጠቁ የሚደግፈኝ፣ ከዛ ውጭ ላፕቶፕ ገዝቶ የሚሰጥ መቅረጸ ድምፅ ገዝቶ የሚሰጠኝ ብቻ ነው ፈልገው።
በዛን ወቅት ታሪኩን የሰሙ ልበቀን ኢትዮጵያውያንም በሁለት ቀናት የጎፈንድሚ $2,848 በወቅቱ በነበረው ምንዛሬ አሰባሰቡላት። ሌሎችም እንዲሁ በግላቸው ብዙ አይነት እርዳታዎችን ለገሷት። የተጠበቀችው 50,000 ቢሆንም እስከ 100,000 ብር የሚደርስ ገንዘብ ተሰባሰበላት። በወቅቱ አመስግና ትምህርቷን ቀጠለች። ታዲያ ይሄ ምን አዲስ ነገር አለው? አሁን ላይ ለምን ድርቧን አነሳችኋት ትሉን ይሆናል። ድርቧ በቅርቡ ለቪኦኤ የአማርኛ ክፍል የምስጋና ደብዳቤ አደረሰች። እኛም እንዴት ነሽ? አሁን ላይ ምን ላይ ደረሽ? ስንል ጠየቅናት። አሁንማ የዶክትሬት ዲግሪን ይዤ በደብረ ማርቆስ ዩኒቨርሲቲ እያስተማርኩ ነው አለችን። እሱ ብቻ ግን አልነበረም። ችግርን ማን ያውቀዋል ቢሉ ያለፈበት ነው መልሱ። ድርቧም ያለፈችበትን ታስታውሳለች። አልዘነጋችሁም። አሁን ላይ የሴት ተማሪዎችን ሕይወት ለመቀየር ለማገዝና ለማበረታታት እየሰራች መሆኑን ነገረችን።
ሀሳቦች አሉ እንትን በተግባርም ለመግባት እየተንደረደርኩ ነው የሚገኘው። በሚገኝበት ዩኒቨርሲቲ ዝቅተኛ ውጤት ያመጡ ተማሪዎችን በመለየት በየክፍለ ትምህርቱ ካሉ መምህራን ጋር በመሆን አስፈላጊ የሆኑ ድጋፎችን በማድረግ ምክንያቱም በተለይ አንደኛ አመት ተማሪ ሆኖ ዝቅተኛ ውጤት ማምጣት ልክ የሞት ያህል ነው የሚሰማው። ነገ አሻሽሎ ማለፍ እንደሚቻል የተለያዩ ትሬኒንጎችን ለመስጠት አስባለሁኝ። ሌላው ደግሞ ከዩኒቨርሲቲ ውጭ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ይኖራሉ። በእነዚህ ላይ በተመረጡ ርዕሰ ጉዳዮች ላይ የዳሰሳ ጥናት በማድረግ ችግሮቹን ከለየሁኝ በኋላ የግንዛቤ ማስጨበጫ ስልጠና ጥለው ማለፍ እንዳለባቸው ሰዓታቸውን ተጠቅመው ሴት ተማሪዎች ነገር ስኬታማ ለመሆን ባሉበት ሌቭል ላይ መሰረት መጣል ስላለባቸው ከዚህ ጋር ተያይዞ አጫጭር ስልጠናዎችን ለመስጠት ያሰብኩበት ሁኔታ ያለን። በዋናነት እንግዲህ ሴቶች በትምህርት ህይወት ውስጥ ሲኖሩ የተለያዩ ችግሮች ሊገጥሟቸው ይችላል። በዋናነት ከራስ የሚመነጭ ችግር ነው። ከራስ የሚመነጭ ችግር ሲባል ለምሳሌ አልችልም ብሎ ከማሰብ፣ የሚገጥሙ ችግሮችን ከመሸሸት፣ የተለያዩ ችግሮች ይገጥማሉ። ትምህርት ደግሞ ሂደታዊ እንደመሆኑ አላማዬ ብለው ከያዙት ወዳለሙት አላማ፣ ወዳለሙት ግብ፣ ወዳለሙት ደረጃ መድረስ ይቻላል።
ድርቧ አሁን ላይ ለደረሰችበት ስኬት ብዙ መልካም ሰዎች በመንገዷ ላይ መኖራቸውን ጠቅሳ በድጋሚ አመስግናለች። ሴቶቹም ሆኑ ወጣቶች ስኬታማ ለመሆን ቆራጥ መሆን፣ ተመሳሳይ ሐሳብና ጥረት የሚያደርጉ ጓደኞችን መያዝ መሰረታዊ ነገሮች መሆናቸውንም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ለዶክተር ድርቧ ደበበም መልካም እድል እንመኛለን። አድማጮች እንግዲህ ዶክተር ድርቧ ደበበንና በወቅቱ ለድርቧ ብዙ እርዳታ የለገሱ ኢትዮጵያውያንን በማነጋገር ፕሮግራሙን ያሰናዳሁት እኔ ነበርኩ። እንግዲህ እዚህ ደርሳ የምስጋና ደብዳቤን በመላኳ ድርቧ እኛንም ጭምር ደስ አሰኝታናለች። ሌሎችም ይህንን አርያና ፈለግ በመከተል ለቁም ነገር እንዲበቁ እንመኛለን። ተከታይ መሰናዶአለን። ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ትርታዎችን የሚከተሉ ስላቃዊ የካርቱን ስዕሎችን ማህበራዊ መገናኛዎችን የሚያዘወትሩ ኢትዮጵያውያን ያውቋቸዋል። አለማየሁ ተፈራ ግን ሳቅ ከመፍጠር ወዲያ በስዕሎቹ መረር ያሉ እነታዎችና ማስገንዘቢያዎችን ማሳየት የፈለገ ይመስላል። ሀብታሙ ስዩም ከሳሊ አለማየሁ ተፈራ ጋር ያደረገውን ምጥን ቆይታ በመቀጠል እናስደምጣችኋለን።
ማህረብ አፏ ላይ ሸብ አድርጋ ከበላይዋ የኢትዮጵያ አየር መንገድን ዋና ስራ አስኪያጅ ተሸክሞ የሚበራ አውሮፕላንን በፍርሃት የምትመለከት ኢትዮጵያ፣ የተለያዩ ፈንጂዎች የተተከሉባትን ሀገር ተሸክመው እንዳትወድቅ እየተጠነቀቁ ከዘውግ ትብታ በእግራቸውን አላቀው ለመራመድ የሚሞክሩ ጠቅላይ ሚኒስትር፣ ጨቅላ ልጇን ሀሁ ለማስቆጠር የምትሞክር ልጇ ግን ቅንጡ ስልኩ ላይ አይኖቹን ተክሎ እምቢ የሚላት እናት። እነዚህም መሰል ካርቱኖች ማኅበራዊ መገናኛዎችን የሚያዘወትሩ ኢትዮጵያን ያውቋቸዋል። ዛሬ ደግሞ ከካርቱኖች ጀርባ ያለውን ቀጠን ያለ መነጽር አጥላቂም ነው ሰዓሊ በመጠኑ እንዲያውቅ ይሆናሉ። አለማየሁ ተፈራ ለካርቱን ስዕሎች ልቡ ማድላት የጀመረው ብላቴና እያለ ነው።
ወደ ካርቱን ያዘነበልኩበት አሁንም የእናቴ ጊዜ ነው የሚያስታውሰኝ። የልብስ ፋሽን መጽሔቶችና መጋዚኖችን ተሰበስብ ስለነበረ ያን ጊዜ ያስታውሰኛል። የስድስት ዓመት ልጅ ነበርኩ። በዛ ጊዜ አስትሬክስ፣ ቲንቲን፣ ሌሎችንም ትናንሽ መጽሔቶች በማየት ያንን ለመገልበጥ የምሞክርበት ጊዜ ነበር ያ ጊዜ። ከዛ በኋላም በነበርኩባቸው ትምህርት ቤቶች ሁሉ የአስተማሪዎቼ ድጋፍና ብርታት ተጠቅሚበታለሁ ማለት ይቻላል።
የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ትምህርት ቤት ተማሪ እያለ ስራዎቹ በትምህርት ቤቱ መመረቂያ መጽሔት ላይ መውጣታቸውን የሚያስታውሰው አለማየሁ ስብስብ ስራዎቹ በአውደ ርዕይ መልክ እንዳይቀርቡ ግን ከመምህራኑ መካከል የተወሰኑት ባለመፍቀዳቸው ሳይሰምር ቀርተዋል። ያ ቁጭት ሳይሆን አይቀርም በርትቶ የቀጠለበት ጥበብ የበርካቶችን ቀልብ እንዲቆጣጠር ረድቶታል። ከፍተኛ ምላሽ ያገኘባቸውን ስራዎች አሁንም ድረስ አይዘነጋም።
እንግዲህ በአብዛኞቹ በቅርጽም በይዘትም ከሌሎች የጥበብ ዘርፎች ይለያሉ። ማህበራዊም፣ ፖለቲካዊም፣ ታሪካዊም ይዘት ሊኖራቸው ይችላል። በመልእክቱ በሶሻል ሚዲያ ብዙ ሲዘዋወር የነበረው ከማስታውሰው የኢሬቻ በዓል የሰራሁት ነው። የአቶ ኃይለማርያም ደሳለኝ በሳፋ የደም ጨርቅ ሲያጥብ ያለበት ይመስለኛል። ከቅርብ ደግሞ የአብይ ስለ ኔሽን ቢልዲንግ ሲያወራ እነበቀለ በፊንፊኔ ጥያቄ ስብስብ አድርገው የመጣኋቸውን አስታውሳለሁ። ቆየት ካለው ደግሞ መለስ በሞተበት ጊዜ አካባቢ ከመሞቱ በፊትና ከመሞቱ በኋላ ተብሎ የተሰራው ስኬች በአብዛኛው ሰው አነጋጋሪ እና ቀልቤ ሳበ ነበረ።
በማህበራዊ መገናኛዎች ላይ የተናኙት የአለማየሁ ተፈራ የካርቱን ስራዎች አድናቆት ብቻ አላፈሩም። አንዳንዴ ተቃውሞም፣ አንዳንዴ ደግሞ ወቀሳን አስከትለዋል። እንዲያ በሚሆን ጊዜ አለማየሁ ከራሱ ጋር ይመክራል።
በሰናው ሀገር ከልጅነት ጀምሮ የካርቱን ውጤቶች በተለያዩ መልኩ እየተሰጠው ያደገ ልጅ ኒውስፔፐር ላይ የሚያገኛቸውን የተለያዩ መልእክቶች፣ አዘሎች፣ ካርቱኖች ሲያዝናኑትና ሲያወያዩ ታያለ እንጂ ሲያስቀይመው አታይም። ፖለቲከኞቹ ደስ ላይላቸው ይችላል፣ ግን ስቲል ፐርሰናል አይደለም። ወደ እኛ ስትመጣ በየጎሬው እንደዚህ ጆሮ መስመር ተበጅቶለት ስለሆነ እንደ ሀገር የተቀያየ የተቀራረበ እይታ አይኖረውም። በጎጥ መነጽር ካየው ደግሞ የሚያይ ሰው ሊያብላቸው ይችላል። ምክንያቱም ከመጀመሪያውን የራሱ ሀሳብ የለውም። በዚህ የሶሻል ሚዲያም በጣም ብዙ ምርጥ የሆኑ ጓደኞችን ደግሞ አፍርቻለሁ። በጣም ደስ የሚሉ ልጆች ላደረጉልኝ የመልካም ምኞት፣ የብርታት፣ የሞራል ድጋፋቸው በዚህ አጋጣሚ ላመሰግን እወዳለሁ።
የአለማየሁ ተፈራ ስራዎች ማህበራዊ ህጸጾችን ነቃሾችም ናቸው። በአንደኛው ስራው ላይ ፌስቡክ ስጋ ለብሶ የአንድን ወጣት ጆሮዎች ጋርዶ እንደ እንስሳ ሲነዳው ያሳያል። ቅዳሜ የሌላኛው የካርቱን ስዕሉ ርዕስ ነው። በስዕሉ ላይ ልባቸውና ጭንቅላታቸው ከራስ ቅላቸው አምልጦ የበረረባቸው ወጣቶች ይታያሉ። ፈገግ ከሚያሰኘው ስዕል ወዲያ ግን አለማየሁ የዘመኑን ወጣቶች ልብና ጭንቅላት እየበረዘ ያለው ስሜት ያሳስበዋል።
ማጤንና መመርመር መፈተሽ የግድ በግለሰቦች የዕለት ተዕለት እንቅስቃሴና ንግግሮች ተጠምዶ ከአጀንዳ በመውጣት የተምታታበት ትርክትና መጠራቀሚያ የሆነ ትውልድ በብዛት ይታያል። የሚሆንበት ምክንያት የማንበብና የመመርመር አቅም ባለመኖር ሊሆን ይችላል። ተቃጠለ፣ ፈረሰ፣ ተከተለ፣ ተባረረ፣ ጠፋ፣ ተደበቀ፣ ተሰረፈ፣ ተፈነከተ ብዙ ነገሮች የሚሉትን አጀንዳዎች እንዴት ተከሰቱ ብሎ በጥልቀት ማየት ካልቻለ ሀገርን የሚጎዳና ማንንም ተጠቃሚ እንደማያደርግ አይረዳም ማለት ነው።
አሁን መኖሪያውን በእንግሊዝ ሀገር ያደረገው አለማየሁ ተፈራ ፖለቲካን፣ ማህበራዊ ኑሮንና መሰል ጉዳዮችን የሚዘክሩ የካርቱን ስዕሎቹን ሀገር ውስጥ በአውደ ርዕይ መልኩ ለማሳየት ያለማል። ስዕሎቹን በአኒሜሽን ጥበብ ነፍስ ዘርቶባቸው ለብዙሃን ለማዳረስም እቅድ ይዟል። በየቀኑ ብዙ ሾዎችን ለሳቅ፣ ለቁጭት፣ ለመደመም ሲያቀባብሉ የሚሉት ሥራዎቹን በመጽሐፍ መልኩ አሳትሙ ለማቅረብም ከአሳታሚዎች ጋር እየተነጋገረ ስለመሆኑ አጫውቶኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ እናመሰግናለን። አድማጮች፣ እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ።
ጋቢናዎች ለግሩም ዝግጅታችሁ እናመሰግናለን። ማጠቃለያ ዜና እናሰማና እንሰናበት። የብልጽግና ፓርቲን የሚደግፉ ሰልፎች በሶማሌ ክልል ጅግጅጋ ከተማና በኦሮሚያ ክልል ምዕራብ ሀረርጌ ላይ ተካሂደዋል። በነገ ፕሮግራማችን ተጨማሪ ዝርዝር የያዘ ዘገባ ይኖረናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ የሴኔጋል ጉብኝታቸውን አጠናቀዋል። ነገ ሰኞ አዲስ አበባ ይገባሉ። ኢራቅ ዋና ከተማ ባግዳድ ውስጥ የዩናይትድ ስቴትስ መራሹ ጥምረት ኃይሎች የሚቀመጥበት የጦር ሰፈር ዛሬ ማለዳ በርከት ባሉ ሮኬቶች ጥቃት እንደደረሰበት ተዘገበ። ቻይና ውስጥ የኮሮና ቫይረስ አዲስ ተጠቂዎች ቁጥር ለሶስተኛ አከታታይ ቀን ቀንሶ መታየቱን የሀገሪቱ ባለስልጣናት ገለጹ። ለሰዓቱ ያለን ማጠቃለያ ዜና በዚሁ ያበቃል።
የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።